Hallelujah.
በጌታ ስም እንጀምራለን። የዛሬውን ደግሞ የዮሐንስ ወንጌል ምዕራፍ 17 ጥናታችንን ከመጀመራችን በፊት ትንሽ ወደ ኋላ ተመልሼ ከመከለሴም በፊት ምዕራፍ 17 ከቁጥር 6 ጀምሮ እስከ 11 ድረስ ከቁጥር 6 ጀምሮ እስከ 19 ድረስ ያለው ነው የዛሬው ትኩረታችን። ከቁጥር 6 ጀምሮ እስከ ቁጥር 19 ድረስ ነው የዛሬው ትኩረታችን። አለፍ አለፍ ብዬ ትንሽ በማንበብ ለመጀመር ነው ማስበው ዛሬ ለማጥናት እንዲመቸን። ምናልባት ከኛ ጋር የምትከታተሉ ሰዎች ሙሉ ምዕራፉን አጥንታችሁትና አንብባችሁት ሊሆን ይችላል፣ ግን አለፍ አለፍ ብዬ አንዳንድ ቁጥሮችን ለማንበብ ሞክራለሁ። በመጀመሪያ ምዕራፍ 17 ቁጥር 6 ከዓለም ለሰጠኸኝ ሰዎች ስምህን ገለጥሁላቸው፣ ያንተ ነበሩ ለእኔም ሰጠሃቸው፣ ቃልህንም ጠብቀዋል። የሰጠኸኝ ሁሉ ካንተ እንደሆነ አሁን ያውቃሉ፣ የሰጠኸኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። ከአንተም ዘንድ እንደወጣሁ በእውነት አወቁ፣ አንተም እንደላከኝ አመኑ እያለ ይገልጻቸዋል ደቀ መዛሙርቱን ማለት ነው። ከዛ ወደ ታች ወረድ ብሎ ቁጥር 11 ከዚህም በኋላ በዓለም አይደለሁም እነርሱም በዓለም ናቸው። ይሄ ነው የጸሎቱ መሰረት ትቷቸው ሊሄድ ስለሆነ። እኔም ወደ አንተ እመጣለሁ ይላል። ከዛ ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው። ከእነርሱ ጋር በዓለም ሳለው የሰጠኸኝን በስምህ እኔ እጠብቃቸው ነበር፣ ጠበቅኳቸውም። መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። አሁንም ወደ አንተ እመጣለሁ፣ በእነርሱም ዘንድ ደስታዬ የተፈጸመ እንዲሆንላቸው ይህን በዓለም እናገራለሁ። እኔ ቃልህን ሰጥቻቸዋለሁ፣ እኔም ከዓለም እንዳይደለው ከዓለም አይደሉምና ዓለም ጠላቸው ይልና ቁጥር 15 ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አይደለም ይላል። አንዱ መሰረታዊ ጸሎት ይሄ ነው። መጨረሻ ላይ ደግሞ ቁጥር 17 ላይ በእውነትህ ቀድሳቸው፣ ቃልህ እውነት ነው ይላል። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው፣ እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ እቀድሳለሁ ይላል። ባለፈው ሳምንት አብራችሁን ላጠናችሁ ሰዎች ምዕራፍ 17 የጌታችን ጸሎት ነው፣ ጌታችን የጸለየው ጸሎት ነው ለደቀ መዛሙርቱ አጠገቡ ለነበሩት፣ በኋላም ደግሞ በሰፊው ከእነርሱ በኋላ ለሚያምኑ ምዕመናን ሁሉ የጸለየው ጸሎት እንደሆነ ተመልክተናል። በአጠቃላይ በግርድፉ ስንከፋፍለው ከምዕራፍ 17 ቁጥር 1 ጀምሮ እስከ 5 ድረስ ያለውን እንደ አንድ ክፍል ነው ያጠና ነው ባለፈው ሳምንት። ዋና የጸሎቱ ትኩረት ጌታችን ስለ ራሱ ነው የጸለየው ብለን እንደ መነሻ የተነሳ ነው ማለት ነው። ዋና ጸሎቱ ስለ መስቀሉ እና ስለ ሞቱና ስለ ትንሣኤው ነበር። ጌታ ኢየሱስ ምዕራፍ 17 ከቁጥር 1 ጀምሮ እስከ 5 ድረስ ስለ መክበሩ ነው የጸለየው እና ልጅን አክብረው አክብረው ሲል መስቀሉን ነው። ልጅን አክብረው እንደገና ደግሞ ዓለም ሳይፈጠር በሰጠኝ ክብር አክብረኝ ሲልም ደግሞ ይሄ የመጨረሻ ይሄ እርገቱን ወደ አብ መመለሱን አመላካች ነውና ለሱ ይጸልያል ጌታ ኢየሱስ። ግን ዋና ትኩረት አድርገን የተመለከትነው የኢየሱስ መክበር ዋና ዓላማ ለሚያምኑ ሁሉ የዘላለምን ህይወት በመስጠት አንተን ደግሞ አከብረ ዘንድ የሚለውን ለማየት ሞክረናል እና ስለ ዘላለም ህይወት ተመልክተናል። የዘላለም ህይወት ማለት እውነተኛውን አምላክ በክርስቶስ ማወቅ ማለት ነው እና ባለፈው ሳምንት ምናልባት አላያችሁ ከሆነ ይሄ ነው ቁጥር 3 ቁጥር 4 ላይ የሚናገረው ማለት ነው። አንተ እውነተኛውን አምላክ እንዲያውቁ እውነተኛውን አምላክ አንተን ያውቁ ዘንድ የላከውን ኢየሱስ ክርስቶስን እኔን ያውቁ ዘንድ ይሄ ነው የዘላለም ህይወት ማለት። የዘላለም ህይወት ማለት ለረጅም ዘመን መኖር ማለት ሳይሆን እውነተኛውን አምላክ ማወቅ ማለት ነው። በክርስቶስ የሚታወቀውን በክርስቶስ ሞትና ትንሣኤ በክርስቶስ መስዋዕትነት የሚታወቀውን አምላክ ከሱ ጋር የግል ህብረትና ግንኙነት ማለት ነው የዘላለም ህይወት የሚለውን አይተናል። እንግዲህ ጸሎቱን ደግሞ ለመቀጠል ያህል የጌታችን ጸሎት ምዕራፍ 17 ላይ የጸለየው ጸሎት ከቁጥር 6 ጀምሮ እስከ ቁጥር 19 ድረስ የጸሎቱ ዋና ትኩረት እነኚህ 11 ደቀ መዛሙርት ናቸው። ቅድም ሳነብልብ ብላችሁኝ እንደሆነ ጠብቂያቸዋለሁ ይላል። እነኚህን ጠብቂያቸዋለሁ ከነሱ ጋር በነበርኩ ጊዜ መጽሐፉ እንዲፈጸም ይሄን ስለ ይሁዳ ምዕራፍ 13 ላይ ስለያየ ነው ተመልሰን አናየው። ስለ ይሁዳ ስለ ተመለከተን መጽሐፉ ይፈጸም ዘንድ ካንዱ በስተቀር እሱም የጥፋት ልጅ ነው ካንዱ በስተቀር ጠብቂያቸዋለሁ ብሎ ስለነኚህ ነው የሚጸልየው። አጠገቡ ስለነበሩት ነው የሚጸልየው። እንዴት እንደገለጻቸው ተመልከቱ። ስለምን እንደጸለየላቸው ከማይታችን በፊት እንዴት እንደገለጻቸው ተመልከቱ። እነኚህ በመጀመሪያ ደረጃ በአብ የታወቁ በአብ የተመረጡ ናቸው። ከአብ የተሰጡ ናቸው። አብ የሚያውቃቸው ናቸው። አብ የሳባቸው ናቸው። የዘላለም ህይወት ምርጫ ስለሆነ ማለት ነው። የአብ ጥሪ ስለሆነ ከዓለም ለሰጠኸኝ ሰዎች ብሎ ነው የሚጸልየው። ከዓለም የተለዩ ናቸው። ከዓለም የሰጠኸኝ ሰዎች ይላቸዋል። እነሱ እና ያንተ ነበሩ ይለዋል። በአብ ዘንድ ነበሩ ማለት ነው። ያንተ ነበሩ ለእኔም ሰጠሃቸው ይላል። ያንተ ነበሩ ለእኔ ሰጠሃቸው እና ይሄ ስለ ጥሪ ነው የሚያመለክተው። የተጠሩ ናቸው። በአብ የታወቁ ናቸው። የዘላለም ሕይወት ጥሪ ነው። ጥሪን ሰምቶ ወደ እግዚአብሔር መምጣት ነው። ይሄ መጽሐፍ ቅዱስ በግልጽ ያስተምረናል። ብዙ የታወቀ ዶክትሪን ነው። ትልቅ ዶክትሪን ነው። መጽሐፍ ቅዱስ ምንም ኮምፕሮማይዝ አያደርግም። በዚህ ቅዱስ ጳውሎስ በኤፌሶ ምዕራፍ 1 ላይ እንደጻፈልን ዓለም ሳይፈጠር በፊት ነው ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ መረጠን ይላል። እንዲሁ አሁን ሳይሆን ገና ዓለም ሳይፈጠር በፊት የእግዚአብሔር ምርጫ ነው። ለዚህ ነው እግዚአብሔርን እንዳከበርን የምንኖረው። ሁሉ በእርሱ ለእርሱ ነው እያለን እግዚአብሔርን የምናከብረው፣ ይገባሃል እያለን የምናከብረው እኛ ራሳችን ስለፈለግን ሳይሆን ወደ እግዚአብሔር የመጣ ነው። እግዚአብሔር ያከበረን ሰዎች ነን። ምርጫ ትሑት እንድንሆን ያደርጋል። እግዚአብሔር መምረጡ፣ እግዚአብሔር መጥራቱ ነው። በእግዚአብሔር ሐሳብ ነበርን፣ እግዚአብሔር ጠራን፣ ትሑታን እንድንሆን ያደርጋል። እና ይሄ እኮ ጌታችን ከዚህ በፊትም ተናግሯል። በምዕራፍ 15 ላይ ተናግሯል። ከዛ በፊትም ባሉት እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም ነው እኔ ነኝ የመረጥኳችሁ እንጂ እናንተ አልመረጣችሁኝም። እና አንዳንድ ጊዜ በጣም ብዙ ጊዜ አሁን በዚህ በአንዳንድ በስነ መለኮታዊ አስተሳሰቦች አንዳንድ ጊዜ ስንከራከር ሰምታችሁን ታውቁ እንደሆነ መከራከሪያ እናደርገዋልና የሰውን እርምጃና የእግዚአብሔርን ውሳኔና የእግዚአብሔርን ምርጫ ኦልሞስት እንደ ጠላት የመከራከሪያ ሀሳብ ልናደርጋቸው እንሞክራለን። አንዱ የአንዱ ምትክ አይደለም። እግዚአብሔር ነው የሳበን፣ እግዚአብሔር ነው የጠራን፣ እግዚአብሔር ነው የመረጠን ያመንነውን በሙሉ ማለት ነው። ግን እነኚህ ደቀ መዛሙርት ደግሞ የእግዚአብሔር የነበሩ አብ ለወልድ የሰጣቸው አብ የጠራቸው አብ ኢኒሼት ያደረጋቸው ብቻ ሳይሆን ደግሞ ቃሉን የተቀበሉ ናቸው። ውሳኔ ነው ይሄ። ቃሉን የተቀበሉ ቃሉን የጠበቁ ናቸው። ከየት እንዳገኘ ነው ተመልከቱ። ያንተ ነበሩ ለእኔም ሰጣቸው ይላል። ግን ቃልህንም ጠብቀዋል ይላል። ቃሉን የጠበቁ ናቸው። ቃሉን የታዘዙ ናቸው። የሰጠኝ ሁሉ ከአንተ እንደሆነ አሁን ያውቃሉ ይልና የሰጠኸኝንም ቃል ሰጥቻቸዋለሁና ቃሉን እውነቱን ማለት ነው እነርሱም ተቀበሉት ይላል። እነርሱም ተቀበሉት ከአንተ ዘንድ እንደወጣሁ በእውነት አወቁ፣ እንደላከኝ አመኑ። የሰው አክሽን አይታያችሁም? አሁን ቃልህን ጠበቁ፣ ቃልህን ስሰጣቸው ተቀበሉ፣ ከአንተ እንደወጣሁ አወቁ፣ አንተም እንደላከኝ አመኑ። ደቀ መዛሙርት ምንድን ናቸው? አመኑ፣ አወቁ፣ ተቀበሉ፣ ታዘዙ። ደቀ መዛሙርት ምንድን ናቸው? አብሳባቸው። አብሳባቸውና ለወልድ ሰጣቸው። አንዱ የአንዱ ማጥፊያ አይደለም። አንዱ የአንዱ ማጥፊያ ፈጽሞ ሊሆን አይችልም። የእግዚአብሔርን ሐሳብ የእግዚአብሔርን ጥሪ ያስፈጸምነው በግዴታ እንዲያው እንደ ማሽንና እንደ ሮቦት ሳይሆን ሰው አምኖ አሰላስሎ አስቦ ተቀብሎ ታዞ። ዓለም አልተቀበለም፣ እነኚህ ተቀበሉ። ተከተሉኝ ሲል ተከተሉ። ቃሉን ሲሰጣቸው ቃሉን አወቁ። ቃሉን ሲሰጣቸው ቃሉን ተቀበሉ። ከእግዚአብሔር ነው የመጣሁት ሲል ብዙዎች አላመኑም ነበር። እነኚህ ግን አመኑ። አስበው ማለት ነው። አመኑ፣ አወቁ፣ ተቀበሉ፣ አሰላሰሉ። በነገራችን ላይ ስለ እግዚአብሔር ጥሪ መጽሐፍ ቅዱስ በተናገረ ቁጥር የሰዎችን ምላሽ አብሮ ይናገራል። አሁን ኤፌሶን ምዕራፍ 1 ላይ ከዚህ በፊት የሚያየነው ይመስለኛል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ መረጠን ይልና ግን ወደ ታች ወረድ ስትሉ ኤፌሶናውያን እንዴት እንዳመኑ ሲናገር እናንተም የመዳናችሁን ወንጌል ሰምታችሁ በክርስቶስ አምናችሁ ነው ረስተን ተቀበላችሁ የሚለው ቃሉን ሰምታችሁ ዘን አምናችሁ ሰው እንዴት ነው የሚድነው ቃሉን ሰምቶ ደግሞ አምኖ ከዛ ደግሞ ዞር ብለን ስናይ እግዚአብሔር ጠርቶት ነው እነኚህ አንዱን አጥፊ አይደለም አንዱን አስወጋጅ አይደለም በእግዚአብሔር ምርጫ በእግዚአብሔር ሐሳብ በእግዚአብሔር ጥሪ ዓለም ሳይፈጠር ታውቀን ነው የዳን ነው ስለዚህ እግዚአብሔርን እንዳከበረን እንኖራለን በአምሮዬ አሰላስየን የመረጥኩት ብዬ ራሴን ሳከብር አልኖርም እግዚአብሔር ስለመረጠንና ኢኒሼት ስለአረገ ነው እንጂ ሰውማ በራሱ እግዚአብሔርን መርጦት ቢሆን ራሱን ያከበረ ነው መኖር ያለበት ይገባሃል ሳይሆን ይገባኛል ይያለ ነው መኖር ያለበት አንተን ዲስከቨር ስለአረኩ ፈልጌ ስለአገኘው በጣም አስደናቂ ሰው ነኝ ይያልኩ ነበር መኖር ያለብኝ አሁን ግን ይገባሃል ይያልኩ ነው መኖረው ለምን እርሱ መረጠኝ እንጂ ነው ያልመረጥኩትም እግዚአብሔር መረጠን እግዚአብሔር አሰበን የራሱ አረገን ግን የእግዚአብሔርን ሐሳብና ምርጫ ደግሞ ያስፈጸምነው አስበን አሰላስለን አምነን አውቀን ቃሉን ተቀብለን ታዘን ነው ይሄ በጣም አስደናቂ ነው ስለዚህ ይጸልይላችኋል እነሱ ማለት ነው እግዚአብሔር ለመረጣቸው አብ ለመረጣቸው በወልድ ላመኑ ቃሉን ለተቀበሉ አምነው አሰላስለው አውቀው ታዘው ወደ እርሱ ለመጡ ይጸልይላችኋል የሚጸልይበት ምክንያት ትቷቸው ሊሄድ ስለሆነ ነው ሳነባስተውላችሁ ይሆናል ከዚህ በኋላ እኔ በአለም አይደለሁም ቁጥር 11 ከዚህ በኋላ በአለም አይደለሁም እነርሱ በአለም ናቸው እኔ ወደ አንተ መጣለሁ ትቷቸው ሊሄድ ነው ብዙ ጊዜ በተደጋጋሚ ጌታችን ተናግሯል በሄድ ይሻላችኋል ብሏል ምዕራፍ 16 ላይ ባለፈው አይተነዋል በአለም ትቷቸው ሊሄድ ነው እሱ ይሄንን አለም ተሰናብቶ ሊሄድ ነው በዚህ አለም ግን ትቷቸው ነው የሚሄደው እና ከአለም አይወጡም ከአለም ይዟቸው አይወጣም በአለም ነው ትቷቸው የሚሄደው በክፉ አለም ትቷቸው ሊሄድ ስለሆነ ነው የሚጸልይላቸው ትቷቸው ለሚሄዳቸው ደቀ መዛሙርት ጸለየ የጸለያቸው ጸሎቶች በዋናነት ሌላውን በሚቀጥለው እናነሳዋለን በዋናነት ሁለት ዋና ዋና ጸሎቶችን ነው የጸለየላቸው ጌታችን ለነኝ ደቀ መዛሙርት ሳነብም ልብ ብላችሁ ይሆናል ሁለት ዋና ዋና ጸሎቶችን በእግዚአብሔር አፊት ጸለየላቸው አንደኛው ምዕራፍ 17 ላይ ከቁጥር 11 ይጀምራል ግን እስከ ቁጥር 16 ድረስ ያለው ነው ቁጥር 11 እስከ ቁጥር 16 ድረስ ለእግዚአብሔር ጠበቃ ነው ይጸለየላቸው ለጠበቃ ነው ይጸለያቸው እናንብበው እኔ ስጠብቃቸው ነበር ከጥፋት ልጅ በስተቀር የጠፋ የለም ይላል ቁጥር 12 ቁጥር 13 ግን ተመልክቱ አሁንም ወደ አንተ መጣለሁ በእነርሱም ዘንድ ደስታ የተፈጸመ እንዲሆንላቸው ይህን በአለም እናገራለሁ ይልና እየሰሙ ስለጸለየ ማለት ነው ቁጥር 14 ላይ እኔ ቃልህን ሰጥቻቸዋለሁ እኔም ከአለም እንዳይደለው ከአለም አይደሉምና አለም ጠላቸው ከአለም ስላይደሉ የሚጠላቸው አለም ውስጥ ነው ትቷቸው ሄደው ከዛ ከክፉ እንድትጠብቃቸው እንጂ ከአለም እንድታወጣቸው አይደለም ስለዚህ በሚጠላቸው አለም ትቷቸው ሲሄድ ከክፉ ጠብቃቸው በነገራችን ላይ ከክፉ የሚለው ከክፉ ተብሎም ሊተረጎም ይችላል the evil one አለ ዲያብሎስ የሚሰራ የተሸነፈ ቢሆንም ከርሱ ጠብቃቸው እርሱ ይዋጋቸዋል ግን ስምህን አክብረው እንዲኖሩ ጠብቃቸው በታማኝነት እንዲኖሩ ጠብቃቸው ይሄ ምናልባት ጌታችን ኢየሱስ ክርስቶስን አምናችሁ ተቀበላችሁ ለምትከተሉና በስሙ ለተጠላችሁ ሰዎች በጣም ትልቅ ትምህርት ነው ዓለም በዓለም ሆነን ከዓለም ይወጣን ስለሆነን ዓለም ይጣላናል መደነቅም የለብንም ዓለም ክርስቶስን ጠርቷል ስለዚህ ክርስቶስን ስትቀበሉ መስቀል አብራችሁ ነው ፒክም ታረጉት ዓለም የማይጠላው ክርስትና እውነተኛ ክርስትና እንደውም አይደለም በእውነት ክርስቶስን ከኖርን በዓለም የተጠላነን ክርስትና በዓለም ፖፑላር ሊሆን አይችልም የመስቀሉ መልእክት በእውነት ፖፑላር አያረግም እግዚአብሔር እርግጥ በሌላ መንገድ ያከብራል እንጂ በቤተ ዘመድ በሰዎች በጓደኛ በአካባቢ መገፋት ያለ ነው ከዓለም ጋር ሊያስታርቀን አይደለም ያዳነን ከአብ ጋር ሊያስታርቀን ነው ያዳነን ከአብ ጋር ወዳጅ የሚሆን ሰው ደግሞ የዓለም ጠላት ሆኗል ስለዚህ ዓለም ታስተደደዋለችና ለምትጠሉ ለምትነቀፉ ሰዎች ይሄ አባቶቻችን እንደተነቀፉ መነቀፍና መጠላት ያለ ነው ግን እግዚአብሔር በዚህ ሁሉ መነቀፍና መጠላት የጸለየላቸው ለስሙ ታማኝ ሆነው እንዲኖሩ እንዲጠበቁ በስምህ እንድጠብቃቸው የሚል ከክፉ እንድጠብቃቸው ነው እንጂ ከዓለም እንድታወጣቸው አለምንም ማለት ከዓለም እንዲወጡ አለምንም እሱ ከዓለም ሊወጣ ነው ትቶት ሊሄድ ነው እና ሰው ጌታን ባመነ ጊዜ ከዓለም እንዲወጣ እግዚአብሔር ሐሳብ አይደለም ይሄንን ዓለም ጥለን የትም ልንሸሽ አንችልም ከዓለም በአካል ተለይተን እንድንጠፋ የእግዚአብሔር ሐሳብ አይደለም ከአክቹሊ ከዓለም እንድታወጣቸው አለምንም አለ ምክንያቱም በኋላ ምንድነው እንደምናየው ትንሽ ቆይተን ቁጥር 18 ላይ እንደምናየው በዓለም መኖራቸው በጣም ወሳኝ ነው በዓለም ሆነው እንዲመሰክሩ ነው የተጠሩት ምዕራፍ 15ም ላይ አለ ምዕራፍ 15 ላይ ያ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል እናንተም ትመሰክራላችሁ ተብለዋል። እና ከዓለም እንዲወጡ አልጸለየላቸውም። ምስክሮች ናቸውና ጨው ናቸውና ብርሃን ናቸውና ያበራሉና ይመሰክራሉና ከዓለም እንዲወጡ አልተጸለየም። ከዓለም ወጥተው በራሳቸው ዓለም እንዲኖሩ አልጸለየም ጌታችን። ከዓለም እንድታወጣቸው አልለምንህም። ነገር ግን በዚች ዓለም በሚኖሩበት ጊዜ ምስክር ሆነው በምትጠላቸው በዚች ዓለም በሚኖሩበት ጊዜ ከክፉ ጠብቃቸው። ክፉ አለ። በነገራችን ላይ ይሄ ጌታችን ሞዴል ጸሎትም ሲያስተምር ጸልዩ ብሏል። ጌታችን ያስተማረው ሞዴል ጸሎት የአባታችን ሆይ ጸሎት የምንለው ምዕራፍ 5 ማነው ይቅርታ ምዕራፍ 6 ማቴዎስ ወንጌል ምዕራፍ 6 ቁጥር 13 ጀምሮ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ መንግስት ትምጣ ካለ በኋላ ፈቃድ በሰማይ እንደሆነች በምድር ትሁን ብሎ ወደ ታች ስትወርዱ ከክፉ አድነን እንጂ ወደ ፈተና አታግባን ከክፉ አድነን ይላል። እና ክፉ አለ። ክፉ የተሸነፈ ነው መጽሐፍ ቅዱስ እንደሚነግረን። አሁን በመስቀል ላይ ኢየሱስ ሊከብር አይደለ? በመስቀል ላይ ሲከብር ክፉ የተሸነፈ ነው። መስቀሉ ክፉ የተሸነፈበት ነው። ዲያብሎስ የተሸነፈበት ነው። ምዕራፍ 12ም ላይ ዮሐንስ ወንጌል ላይ አንስተነዋል። ምዕራፍ 12 ቁጥር 31 ላይ የዚህ ዓለም ገዢ ፍርድ ደርሷል ነው። ሰዓቱ ደርሷል። የዚህ ዓለም ገዢ የሆነው ዲያብሎስ ተፈርዶበታል። ቆላሲያስ ላይ አንብበናል። መሳለቂያ አርጓቸዋል። ስልጣናቸውን ገፏል። አለቅነትን ገፏል። እና እያዞረ በግልጥ እያሳያቸው ነው እንጂ የዲያብሎስ ስልጣን ተገፏል። ከክፉ ተጠብቀን ጌታን እያስከበረን እንድንኖር ነው የእግዚአብሔር ሐሳብ እንጂ ከዓለም እንድንወጣ አይደለም። እግዚአብሔር በአካል ከቤተሰቦቻችን ተለይተን እንድንጠፋ፣ ከአካባቢያቸው ከሚያሳድዱን ተለይተን እንድንጠፋ፣ በዓለም ላይ ካሉ አክቲቪቲስ በዓለም ላይ ከሚካሄዱ ነገሮች እንድንጠፋ የእግዚአብሔር ሐሳብ አይደለም። እስቲ የእግዚአብሔር መንግሥት ምሳሌዎች አጥኑ። የእግዚአብሔር መንግሥት ምሳሌ ቅንጣት ዘር አይደለችም ወይ? ዛፍ ሆና ለሌሎች መጠለያ የምትሆን አይደለችም ወይ? የእግዚአብሔር መንግሥት ምሳሌ ብርሃን አይደለም ወይ? በጨለማው የሚያበራው ማለት ነው ሄዶ እንጂ ጨለማ የሚሸሸው እኮ አይደለም። የእግዚአብሔር መንግሥት ምሳሌ ጨው አይደለም ወይ? የሚያጣፍጠው ፕሪዘርቭ የሚያደርገው የሚያቆየው ማለት ነው። የእግዚአብሔር መንግሥት ምሳሌ በመልካም እርሾ አልተመሰለም ወይ? ሴት ወስዳ በሊጥ ውስጥ እንደሰወረቻት ሁሉ እስኪቦካ ድረስ በሊጥ ውስጥ የሚያቦካ ነው እንጂ ሊጡን እየሸሸን ዓለምን እየሸሸን ክፉውን እየሸሸን ጨለማውን እየሸሸን ብቻችንን ክርስቲያናዊ የሆኑ ነገሮች ማቋቋም ብቻ አይደለም የእግዚአብሔር ሐሳብ። በጣም ብዙ ክርስቲያኖች ስደት ባለባቸው አካባቢዎች በተለይ በሚሰደዱ ፐርሲኪዩትድ ክርስቲያንስ የየራሳችንን ነገር ብቻ እያቋቋም እንድንኖር እግዚአብሔር ሐሳብ አይደለም። በዓለም ውስጥ ሆነን ከክፉ እንድንጠበቅ ነው እግዚአብሔር ፕሮሚስ። ህይወት ትግል ናት እንጂ ሽሽት አይደለችም። ህይወት ውጊያ ናት። ኦፍኮርስ ክፉ ይዋጋናል፣ ግን ህይወት ውጊያ ነው። እየተዋጋን ከክፉ ተጠብቀን ብርሃንና ጨው እንድንሆን ምስክር እንድንሆን ነው እግዚአብሔር የጠራን። ጥበቃን ነው እንጂ ተስፋ ይገባልን ሽሽትን አይደለም ዋስትና ያረገልን። ሽሽት አይደለም የክርስቲያን ዋስትና። ከዓለም መሸሽ፣ ከጓደኛ መሸሽ፣ ከአካባቢ መሸሽ ሳይሆን በመካከል ሆኖ ብርሃንና ጨው ሆኖ እያበራን ስንኖር ከክፉ የተጠበቀን እንድንኖር ጌታችን ኢየሱስ ለደቀ መዛሙርቱ ጸለየና የመጀመሪያው ጸሎቱ ጥበቃ ነው፣ ከክፉ እንዲጠበቁ። ሁለተኛው ግን ጸሎት ቁጥር 17 ጀምሮ እስከ 19 ድረስ ያለው ነው። ቁጥር 17 እስከ 19 ድረስ ለቅድስና ጸለየ ጌታችን። ለቅድስና ጸለየ። በዓለም ሲኖሩ የተቀደሱ የተለዩ እንዲሆኑ እናንብበው። ቁጥር 17 እስከ 19 ሁለተኛው ጸሎት ጠብቃቸው የሚለውን ሲጨርስ ቁጥር 17 በእውነትህ ቀድሳቸው፣ ቃልህ እውነት ነው። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው፣ እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ እቀድሳለሁ ይላል። የሚገርም የቅድስና ትምህርት ነው እዚህ ያለው። ቀድሳቸው መቀደስ ማለት መለየት ማለት ነው። በብሉይ ኪዳን እንደምታውቁት ካህናት ለእግዚአብሔር አገልግሎት አሮንና ሌዊ ይለዩ ነበር። እቃዎች፣ የእግዚአብሔር መገልገያ እቃዎች ከሌሎች እቃዎች ይለዩ ነበር። የተለየ መሆን ማለት ነው። ቱ ሳንክቲፋይ። እግዚአብሔር ራሱ የተለየ አምላክ ነው። ለዚህ ነው ቅዱስ 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 ተብሎ የሚዘመርለት። ኢሳይያስ ምዕራፍ 6 ላይ ስታዩ ምዕራፍ 6 ቁጥር 3 ላይ ቅዱስ 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 የሰራዊት ጌታ እግዚአብሔር ዮሐንስ ራእይ ምዕራፍ 4 ላይ ቅዱስ 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 ይያሉ አዲስን ቅኔ ይቀኛሉ። ቅዱስ ነው እግዚአብሔር፣ የተለየ ነው እግዚአብሔር፣ ንጹህ ነው እግዚአብሔር፣ የተለየ ነው እግዚአብሔር። እና እግዚአብሔር በብሉይ ኪዳን ለሕዝቡ የሰጠው ስታንዳርድ ቅዱስ እንደሆንኩ ቅዱሳን ሁኑ ነው። የተለየ እንደሆነ የተለየን እንድንሆን፣ ከዓለም የተለየን ሳይሆን ከክፉ ከኃጢአት ከርኩሰት የተለየን እንድንሆን፣ ለእግዚአብሔር የተለዩ እንዲሆኑ ጸልየላችሁ እንዲቀደሱ። ቅድስና መውጣት ነው፣ መለየት ነው፣ የተለዩ መሆን ነው። ከዓለም መጥፋት አይደለም፣ ከዓለም እንዳይጠፉ ነው። ግን በዓለም ውስጥ ሆነው የተለዩ እንዲሆኑ ዩኒክ ባኗኗራቸው እግዚአብሔርን የሚመስሉ ልክ እንደ እግዚአብሔር የተለዩ የተቀደሱ እንዲሆኑ ቀድሳቸው ነው ጸሎቱ። ቀድሳቸው። ቅድስናቸው ግን የነኚህ ደቀ መዛሙርት ቅድስና የተመሰረተው በክርስቶስ ቅድስና ነው፣ በራሳቸው ሳይሆን በክርስቶስ ቅድስና ነው። ክርስቶስ ራሱ የተለየ መሆኑን ያሳያል። ቁጥር 19 እኔ ራሴን እቀድሳለሁ እለያለሁ ለነርሱ on their behalf። የክርስቲያን ቅድስና ከመስቀሉ የፈለቀ ነው። የቅድስና አሳሳብ ያለዛማ የኛ ሥራ ይሆንና የመርገም ጨርቅ ይሆናል በእግዚአብሔር ፊት። ክርስቶስ ራሱን ለየ ስለኛ፣ ክርስቶስ ራሱን ቀደሰ ስለኛ። ስለዚህ ከዚያ የመስቀል ፍቅርና ከዚያ መስቀሉን ከማመናችን የተነሳ ደግሞ እነርሱ እንዲቀደሱ፣ ክርስቶስ የተቀደሰው እነርሱ እንዲቀደሱ እንዲለዩ ቀድሳቸው ይላል። በምንድን ነው የሚቀደሱት ያላችሁ እንደሆነ በእውነትህ ቀድሳቸው፣ ቃልህ እውነት ነው ይላል። እውነት ነው ይሄ። ሰው የእግዚአብሔርን ስታንዳርድ ሲያውቅ ነው የሚቀደሰው። የእግዚአብሔርን ቃል ካላወቅንማ እንዴት እንቀደሳለን? ቃልህ እውነት ነው፣ ሰጥቻችኋለሁ ብሏል። ቅድምም ቃልህን ሰጥቻችኋለሁ፣ የሰጠኝን ቃልህን ሰጥቻችኋለሁ። ሰው ስለ እግዚአብሔር ባወቀ ቁጥር በቃሉ በዚያ ነው የሚቀደሰው። ከቃሉ ውጭ ቅድስና የለም ወንድሞች እና እህቶች፣ ከቃሉ ውጭ ቅድስና የለም። ሰው ሲያውቅ ነው የሚቀደሰው። ክፉን ከመልካም ሲለይ፣ የሚረባውን ከማይረባው፣ ረብ ያለውን ረብ ከሌለው ሲለይ፣ ቃሉን ሲያውቅ አንደርስታንድ ሲያረግ ሲያድግ ነው የሚለየው። እና ቃሉን በማወቅ እንዲቀደሱ ጸልየላቸው። ቃሉን በማወቅ እንዲቀደሱ የእግዚአብሔር ዓላማ የክርስቶስም በመስቀል ላይ የመሞቱ ዓላማ እንድንቀደስ ነው። ክርስቶስ በመስቀል ላይ የተቀደሰው እኛ በኃጢአት እንድንጫወት አይደለም። ክርስቶስ በኃጢአት የተቀደሰው ከኃጢአት እንድንለይ ነው። መስቀል ለመቀደስ ኃይል ነው እንጂ መስቀል በኃጢአት ለመኖር ኤክስኪውዝ አይደለም፣ ፈቃድ አይደለም። መስቀል ለእግዚአብሔር ለመለየት ሞቲቬሽን ነው እንጂ ኃይል ነው እንጂ። እኔ ራሴን እቀድሳለሁ እነርሱንም ቀድሳቸው ይላል። በኋላም ተመልሰን እንመጣበታለን። ይሄን ግን እስቲ ወገኖቼ የክርስቲያኖቹ የነኚህ የደቀ መዛሙርት የመቀደሳቸውን ዓላማ እስቲ ተመልከቱ። ሲቀደሱ ምን እንደሚሆን የሚቀደሱበት ምክንያት አንዱ ምዕራፍ 17 ቁጥር 18 ነው። በኋላም እናነሰዋለን። ይሄን ቁጥር 18 ተመልከቱ። የሚቀደሱበት ከዓለም የሚለዩበት ምክንያት በኑሮ ማለት ነው። ቁጥር 18 ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው። ተልእኮ ስላላቸው ነው፣ ሚሽን ስላላቸው ነው። በመለየት ከዓለም በመለየት ሰዎችን ወደ ክርስቶስ እንዲማርኩ ሚሽን አላቸው። እኔ ወደ ዓለም ላኳቸው፣ አንተ እኔን ወደ ዓለም ላከኝ፣ እነሱን ወደ እኔ አመጣሁ፣ እነሱን ደግሞ እኔ ወደ ዓለም ልኪያቸዋለሁ። ወደ ዓለም ስለተላኩ ሰውን የሚማርኩት በቅድስና በመኖር ነው፣ በመለየት ነው። በአንደበት በመናገር ብቻ ሳይሆን በኑሮ በመቀደስ ነው። ቅድስና ሚሽናል ነው። ቅድስና ሰዎችንም ለመማረክ ነው። እኔ ስለ ላኳቸው ነው፣ ወደ ዓለም ላኳቸው፣ የተቀደሱ እንዲሆኑ የተለዩ እንዲሆኑ ላኳቸው። አብ እንደላከኝ እኔ ደግሞ እንዲሁ ልካቸዋለሁ ብሏል ዮሐንስ 20:21 እንደርስበታለን። ሚሽናል ነው። የቅድስናቸው ምክንያት ሚሽን ነው። የቅድስናቸው ምክንያት ሰዎችንም ለመማረክ ነው። በመስቀሉ ተቀድሰው የተለዩ ሲሆኑ በመለየታቸው በመቀደሳቸው ተልኳቸውን እንዲፈጽሙ ተቀድሰው ሌሎችን ወደዚህ የቅድስና ሕይወት እንዲጠሩ ነው የተለዩት። ለቅድስና ጸለየላቸው፣ ለጥበቃ ጸለየላቸው፣ ደግሞ የተቀደሱ እንዲሆኑ ጸለየላቸው። ክርስቶስ የሞተውና የተቀደሰው በቅድስና በመኖር እያከበር ነው ሰዎች ወደ እርሱ እንዲመጡ ምሳሌ ለመሆን ነው። ይህንን ጸሎት በግልጽ የጸለየው ለደቀ መዛሙርቱ እኔ እንደማስበው ይሄ ኮንቪክሽን እንዲኖራቸው ነው። ደቀ መዛሙርቱ ይሄን ጸሎት በግልጽ ሲጸልይ ሰምተው ነው ይጻፉልን። አንዱ ዓላማውም እየሰሙት የጸለየበትን ምክንያት እንዲያውቁት ነው። የእግዚአብሔር ዓላማ በቅድስና እየኖሩ እንዲያስከብሩት ነው። በቅድስና እየኖሩ እንዲያስከብሩት ነው። ጥሪያችን ቅድስና ነው። ለእግዚአብሔር መለየት ነው። ሳንክቲፋይድ መሆን ነው። ክርስቶስ ለእግዚአብሔር እንደተለየ እኛም ለእግዚአብሔር በመለየት እግዚአብሔር አብን ማስከበር ነው። መልካሙን ስራችሁን አይተው በሰማይ ያለውን ጌታ እንዲያከብሩ ማለት ነው። ጴጥሮስ እንደሚነግረን እንዲያከብሩ ጌታችን ኢየሱስ ደግሞ ምዕራፍ 15 ላይ ስለ ፍሬያማነት ስንማር እንዳየነው በመልካሙ ስራ አይተው ሰዎች እግዚአብሔር አብን እንዲያከብሩት በዚህ አባቴ ይከበራል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል። አብን የሚያስከብር ስራ፣ አብን የሚያስከብር መልካምነት፣ አብን የሚያስከብር ቅድስና ይጠበቅብናል። እኔ ራሴን ቀድሳለሁ፣ ይሄ መሰረቱ ነው። ከዛ አንተ ደግሞ ቀድሳቸው፣ ይሄ ውጤቱ ነው። ከዛ እነርሱ ደግሞ ለሌሎች ለምሳሌ ይሆናሉ፣ ሌሎችን ለመማረክ ይሆናሉ፣ ሌሎችን ይጠራሉ፣ እልካችኋለሁ። ይሄ የመጨረሻው ግቡ ነው። የኢየሱስ ዓላማ የእርሱን ቅድስና ተካፍለን በቅድስና በመኖር ሰዎችን ወደ እግዚአብሔር መንግሥት እንድንማርክ ነው። መስቀል የመቀደሻ ኃይላችን መሆኑን እንድናውቅ ያስፈልጋል። ኢየሱስ የጸለየው ለዚህ ነው። በዓለም ትቷቸው ለሚሄዳቸው እነርሱ ግን በክፉ ዓለም እየታገሉ ለሚኖሩ ደቀ መዛሙርት ለስሙ ታማኝ ሆነው እንዲኖሩ እንዲጠበቁ ለጥበቃ ጸለየላቸው። የተለዩ ሆነው ለእግዚአብሔር እንዲቀደሱ ለቅድስና ጸለየላቸው። አንድ ሁለት ነገሮችን ለማለት ፈልጋለሁ ስንጨርስ ይህንን። አንደኛ ስቲል በስደት በመከራ በመጠላት በመገፋት ላይ ላላችሁ በቃ ይሄ የመጠራታችሁ አንዱ አካል መሆኑን እንድታውቁ፣ ፍራስትሬት አርጋችሁ ወደ ዓለም እንድትገቡ አይደለም የእግዚአብሔር ሐሳብ፣ አስቀድሞ የነገረን እንድናውቅ ነው። እኛ በዓለም ነን እንጂ የዓለም አይደለንም። በዓለም ነው የምንኖረው ግን የዓለም አይደለንም። ከዓለም ተለይተን አንወጣም፣ በዓለም ነው ያለነው። ዓለም ደግሞ በክፉ ተይዟል፣ ክፉ ተሸንፏል። በክፉ እንድንጠበቅ ነው እንጂ የጸለየልን ከዓለም እንድንወጣ አይደለም። እና በስደት ውስጥ ላለን በመከራ ውስጥ ላለን ከክፉ እንድንጠበቅ ለስሙ ታማኞች ሆነን እንድንኖር ነው ክርስቶስ የጸለየልን። ጸሎቱን መኖር እንድትችሉ አበረታታችኋለሁ። ኢየሱስ የጸለየውን ጸሎት መኖር እንድትችሉ በመገፋት መካከል አስከብራችሁት እንድትኖሩ፣ ቢያስፈልግ አስከብራችሁት እንድትሞቱ፣ አስከብራችሁት ዋጋ እንድትከፍሉ። ይሄ ለዚህ ነው መንፈስ ቅዱስ የመጣው። መንፈስ ቅዱስ የመጣው ኃይል ሆኖን አስከብረ ነው እንድናልፍ ነው። ይሄ ነው አንዱ ትልቁ ትምህርት። ከክፉ ተጠብቃችሁ እንድታስከብሩት ነው እንጂ በስደትና በስድብ በመከራ ላለን እንድንመለስና ከዓለም እንድንቀላቀል የእግዚአብሔር ሐሳብ አይደለም ነው። ሌላው ግን ለክርስቲያኖች ትልቁ ጥሪ የእግዚአብሔር ጥሪ የቅድስና ጥሪ መሆኑን እንዳትረሱ። የቅድስና ጥሪ ለእግዚአብሔር ተለይቶ የመኖር ጥሪ ይሄ ነው። እግዚአብሔር የሚከበረው በቅድስና ስንኖር ነው። ኢየሱስ የሞተው በቅድስና እንድንኖር ነው። ቃሉን በማወቅ እንቀደስ ወገኖች። ጌታችንም እኮ ብሏል፣ ያ ጰራቅሊጦስ ያ እውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። መንፈስ ቅዱስ የሚቀድሰን ቅዱሱን ቃል በመግለጥ ነው። ይሄ ቃል የተሰጠን አንብበነው እንድንቀደስ ነውና ወደ እግዚአብሔር ቃል እንመለስ። የእግዚአብሔርን ስታንዳርድ እንወቅ። እግዚአብሔር ኤክስፔክት የሚያደርግብንን ነገር ከእግዚአብሔር ቃል በማወቅና በመማር በቃሉ ተቀድሰን በቅድስና በመኖር የእግዚአብሔር አብን ስም አስከባሪ ትውልድ እግዚአብሔር ያርገን። ከክፉ ተለይተን እግዚአብሔርን አስከብረን በቅድስና በመመላለስ ተልእኳችንን ስንፈጽም በዚህ እግዚአብሔር ይከብራል። ከዚህ በላይ የከበረ ሕይወት የለም። ኢየሱስ የጸለየውን ጸሎት ኖረን ማለፍ ለሁላችን እንዲሆንልን ጸሎት ያለ እግዚአብሔር አምላክ እኔም I'm telling you.